ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። ሰላም ጤና ይስጥልን፣ እንደምናመሻችሁ። ዛሬ ጳጉሜ 3 2007 ዓመተ ምህረት ነው። የምሽቱን ስርጭታችንን ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። በምሽቱ ዝግጅት አዲስ ዓመት አዲስ ተስፋ ይዞ ይመጣልና የአዲስ አበባ ነዋሪዎች ምን ይጠብቃሉ? በለፍተ ቀደም ጠይቀናል።
መንግስትም ብዙ ነገር የተዘጋጀበት ይመስለኛል። ህብረተሰቡም ሁሉም በአንድ ሆኖ ጥሩ እድገት ይመጣል ብዬ እጠብቃለሁ።
ብዙም አዲስ ነገር በእኔ ህይወት ላይም የሚከሰት ይኖራል ብዬ አልገመተም። ያው እንደተለመደው ከእጅ ወደ አፍ እና የቆዘመ ላይፍ ይቀጥላል ብዬ አስባለሁ።
የአዲስ አበባ ከተማ ነዋሪዎችን ድምፅ ነው የሰማነው። በሌላ ዜና ከናይጄሪያ ጋር በሚዋሰኑ የካሜሩን የድንበር ከተሞች ከሶስት ወራት በላይ ትምህርት ቤቶች ተዘግተው ቆይተው በትናንትናው ዕለት ትምህርት ሲጀመር የጸጥታ ስጋቱም ተመልሷል። ሳምንታዊ ዘገባችን ጤና፣ ጠቃሚና ወቅታዊ የጤና መልእክቶችን አካቷል። ለሁሉም እስከ ምሽቱ አንድ ሰዓት ተኩል ድረስ አብራችሁ እንድታመሹ እንጋብዛለን። አሁን የሰዓቱን የዓለም ዜናዎች እናሰማ።
እንደምናመሻችሁ አድማጮቻችን፣ ዜናውን የማነብላችሁ አዳነች ፍስሐዬ ነኝ። የአውሮፓ ኮሚሽን ኃላፊ ዣን ክላድ ጃንከር ከመካከለኛው ምስራቅ የሚሰደዱትን በብዙ ሺህ የሚቆጠሩ ሰዎችን በሁለት ዓመታት ውስጥ በአብዛኞቹ የአውሮፓ ሀገሮች ለማስፈር የሚያስችል እቅድ እንዲወጣ ጥሪ አቅርበዋል። እያንዳንዳቸው ሀገሮች የተወሰነ ቁጥር ያላቸው ስደተኞች እንዲቀበሉ ነው ጃንከር ጥሪ ያቀረቡት። 160 ሺህ ከሚሆኑ ስደተኞች አብዛኞቹ በጀርመን በፈረንሳይና በስፓኝ እንዲሰፍሩ፣ ከዚያም ፖላንድ፣ ኒዘርላንድስ፣ ሩሜኒያ፣ ቤልጅምና ስዊድን እንዲከፋፈሏቸው የሚያስችል እቅድ እንዲወጣ ነው የአውሮፓው ኮሚሽን ኃላፊ የጠየቁት። ጃንከር ሀሳቡን በነገ በአውሮፓ ፓርላማ ለማቅረብ አስበዋል። ይሁንና ስደተኞቹን በኮታ የማከፋፈሉን ጉዳይ ሃንገሪና አንዳንድ ሌሎች የአውሮፓ ሀገሮች አጥብቀው ይቃወማሉ። ከሶሪያና ከሌሎች በጦርነት የዳሸቁ ሀገሮች የተሰደዱ ሰዎች ከሃንገሪ ወደ ሌሎች ምዕራብ ሀገሮች ለመሄድ በቻሉበት በአሁኑ ወቅት ሌሎች በብዙ ሺዎች የሚቆጠሩ ስደተኞች በግሪስና በመሴዶኒያ ይገኛሉ። መቼ እንደሚነሱ የሚያውቁት ነገር የለም። የተባበሩት መንግስታት ድርጅት የስደተኞች አገልግሎት እንደሚለው 30 ሺህ የሚሆኑ ስደተኞች ግሪስ ገብተዋል። 7 ሺህ የሚሆኑ ሶሪያውያን ስደተኞች ደግሞ የዩጎዝላቪያ ክፍለ ሀገር በነበረችው መሴዶኒያ ገብተዋል። ጥገኝነት ለመጠየቅ ከመቻላቸው በፊት ማንነታቸው የሚጣራበትን ጊዜ እየጠየቁ ነው። የሮማ ካቶሊካዊት ቤተ ክርስቲያን ርዕሰ ሊቃነ ጳጳሳት ፍራንሲስ በካቶሊክ ቤተ ክርስቲያን የፍች ስርዓት ላይ ስር ነቀል ለውጥ እንደሚደረግ አስታውቀዋል። በዓለም ደረጃ ያሉት የካቶሊክ ቤተ ክርስቲያን ጳጳሳት የሚቀርቡት የፍች ጥያቄዎች ፈጣን ምላሽ እንዲያገኙ የማድረግ ስልጣን እንዲኖራቸው አድርገዋል። ፍች በካቶሊካዊት ቤተ ክርስቲያን ከባድና በሀገረ ስብከቶች ዳኝነት ረጅም ጊዜ የሚወስድ ሂደት ቢሆንም ነው። በአዲሱ ሕግ መሰረት ግን አብዛኞቹ የፍች ማመልከቻዎች በ45 ቀናት ውስጥ እንዲጠናቀቁ እንደሚፈቅድ፣ የገንዘብ ክፍያም እንደማይጠይቅ የርዕሰ ሊቃነ ጳጳሳቱ አማካሪ አስረድተዋል። ርዕሰ ሊቃነ ጳጳሳቱ ትዳር በካቶሊክ ቤተ ክርስቲያን እምነት ጽኑ መሆኑን ያረጋገጡ ቢሆንም ጳጳሳት የተፋቱ ጥንዶችን ከመርዳት እንዳይቆጠቡ ጥሪ አድርገዋል። የቤተ ክርስቲያኑ መሪ ያሳለፉት ውሳኔ ትዳርን በሚመለከት ከመካከለኛው 18ኛ ዓመት ወዲህ ያልታየ አይነት ትልቅ ለውጥ ነው ሲሉ የፍችን ጉዳይ የሚመለከት የቫቲካን ችሎት ዲን ለጋዜጠኞች ተናግረዋል። ርዕሰ ሊቃነ ጳጳሳቱ እንዲህ አይነት ውሳኔ ያሳለፉት በአስር ሺዎች በሚቆጠሩ ትዳራቸው ያልሰመረ ካቶሊካውያን ጥንዶች ለሚደርሰው ስቃይና የመገለል ስሜት ምላሽ ለመስጠት እንደሆነ ካህን ጄምስ ብሬዝ ገልጸዋል። ብሬዝ በቦስተን ኮሌጅ የሞራል ቴዎሎጂ ፕሮፌሰር ናቸው። በብሪታንያ ጥቅሞች ላይ የሽብር ጥቃትን ሊያስቆም የሚችል ከሆነ የሀገሪቱ ወታደራዊ ኃይል ሶሪያ ውስጥ ባሉት አማጽያን ላይ ተጨማሪ የአየር ድብደባ ስለማካሄዱ ጉዳይ እንደሚያስብበት የብሪታንያ መከላከያ ሚኒስትር ገልጸዋል። ማይክል ፎለን ለቢቢሲ ሬዲዮ ማለት ለብሪታንያ የሬዲዮ ስርጭት ኮርፖሬሽን ይህን ያሉት ጠቅላይ ሚኒስትር ዴቪድ ካምሩን የብሪታንያ ሮያል አየር ኃይል ባለፈውን ሐሴ ወር ባካሄደው የድሮን ማለት የሰው አልባ ተዋጊ አይሮፕላን ጥቃት ሶስት እስላማዊ አማጽያንን እንደገደለ ካስታወቁ በኋላ ነው። ከተገደሉት መካከል ሁለት የብሪታንያ ዜጎች እንደሚገኙባቸው ጨምረው ተናግረዋል። የብሪታንያ ኃይሎች እንዲህ አይነት ጥቃት ሲያካሄዱ ለመጀመሪያ ጊዜ ነው። ብሪታንያ የሽብር ሴራን ለማክሸፍ ስትል እንደገና ጥቃት ከማካሄድ ወደ ኋላ እንደማትልም መከላከያው ሚኒስትር ዛሬ አስገንዝበዋል። የድሮኑ ጥቃት ራስን ለመከላከል የተወሰደ እርምጃ ነው ሲሉም ጠቅላይ ሚኒስትር ካምሩን ተናግረዋል። የተገደሉት ግለሰቦች በብሪታንያ ላይ ጥቃት ለማካሄድ ሲያቅዱና ሲያስተባብሩ እንደነበር የሚያሳይ ተጨባጭ ማስረጃ አለ ብለዋል። በ500ና በ600 የሚገመቱ የብሪታንያ ዜጎች እስላማዊ መንግስት ነኝ ከሚለው ቡድን ሆነው ለመዋጋት እንደሄዱ ተገልጿል። አድማጮች ዜናችን እዚህ ላይ አበቃ።
ይህ የአሜሪካ ድምፅ ሬዲዮ ጣቢያ ነው። በ1431 መካከለኛ ሞገድ እንዲሁም በናይል ሳት የሚተላለፈውን ስርጭት ይዤ ሳስተናግዳቸው የማመሸው ሄኖክ ሰማእግዜር ነኝ። በሚቀጥለው ሳምንት የምንሸጋገርበት አዲሱ የ2008 ዓ ም በፖለቲካ በምጣኔ ሀብትና በማኅበራዊ መስኮች ለውጥ የሚጀመርበትና የሚታይበት እንደሚሆን አንዳንድ የአዲስ አበባ ከተማ ነዋሪዎች ተስፋቸውን ሲገልጹ፣ ለአሜሪካ ድምፅ አስተያየታቸውን የሰጡ ሌሎች ነዋሪዎች ደግሞ አዲስ ነገር አንጠብቅም፣ የቆዘመው ሕይወት ይቀጥላል ብለዋል። በአዲስ አበባ ጎዳናዎች ተዘዋውሮ ከነዋሪዎቹ ጥቂቶቹን ያነጋገረው እስክንድር ፍሬው ተከታዩን አጠናቅሯል።
እንግዳ ሆኖ ሊገባ አዲስ አመት ከበራፍ ነው። ለኢትዮጵያውያን ሌላ ድል ሊሰጥ ቆም ብለው እንዲያስቡ ምኞት ውጥናቸውን እንዲያጤኑ አዲስ ምዕራፍ ሊያስጀምር ሌላ በር ሊከፍት 2008 መጥቷል። እንደተለመደው ሌላ አዲስ አመት ሌላ የጊዜ መቁጠሪያ ስም ነው። ኢትዮጵያውያን ግን በግላቸውና እንደ ሀገርም የሚያቀዱት የሚመኙት አይጠፋም። ከመንግስት አንጻር ካየነው በኢኮኖሚው ዘርፍ የሁለተኛው የርገትና የትራንስፎርሜሽን ዘመን አንድ ተብሎ ይጀምራል። በፖለቲካው ረገድም አብዛኛዎቹ የሀገሪቱ ተቃዋሚዎች ባልተቀበሉት የምርጫ ሂደት ያሸነፈው ኢህአዴግ አዲስ መንግስት ይመሰርታል። የቀድሞውን ጠቅላይ ሚኒስትር የስልጣን ዘመን ያጠናቀቁት አቶ ኃይለ ማርያም ደሳለኝም የራሳቸው የሆነውን የመጀመሪያ ሙሉ 5 አመት የስልጣን ዘመን አንድ ብለው ይጀምራሉ። ጠቅላይ ሚኒስትሩና መንግስታቸውም ለአዲሱ የ2008ና ለቀጣዮቹ አመታት ምን እንዳቀዱ ምን እንደሚሰሩም እየገለጹ ነው። ዜጎችስ ስለ አዲሱ አመት ምን ይላሉ? ምንስ አዲስ ነገር ይጠብቃሉ? በአዲስ አበባ ከተማ በመዛወር አንዳንዶቹን አነጋግሬያለሁ። በጉለሌ ክፍለ ከተማ የሚገኝ የሸማቾች የህብረት ስራ ማህበር ስራ አስኪያጅ የሆኑት አቶ እሸቱ ወርቄ የተሻለ ነገር ይጠብቃሉ።
አሁን አዲሱ የመንግስት ሁለተኛ ዲጂፒ የሚጀመርበት ነው።
የእድገትና የትራንስፎርሜሽን እቅድ
የሚጀመርበት ነው። መንግስትም ብዙ ነገር የተዘጋጀበት ይመስለኛል። ህብረተሰቡም ሁሉም በአንድ ሆኖ ጥሩ እድገት ይመጣል ብዬ እጠብቃለሁ። ኢኮኖሚውም እንደዚሁ እያደገ ይሄዳል ብዬ ነው የምጠብቀው እና ከህዝቡ የሚጠበቅ ነገር አለ።
በፖለቲካ
አሁን እንግዲህ በመቻቻል መሄድ ነው። መቻቻል ነው። መንግስትም ወደ ሰፊ ሆኖ ተቃዋሚዎችም እንደዚሁ እያጠበቡ መጥተው ወደ አንድ ነገር ለአንድ ሀገር የሚጠቅም ነገር መስራት ይጠበቅባቸዋል ብዬ ነው የማስበው እና ካለፈው እያየን እንደመጣ ነው እየተሻሻለ የመጣ ይመስለኛል ፖለቲካው እና ብዙ ለውጥ ይኖራል ብዬ እጠብቃለሁ።
ስማቸው እንዲገለጽ ያልፈለጉት የአዲስ አበባ ዩኒቨርሲቲ ሰራተኛ ግን የተሻለ ነገር እንደማይመጣ ያስታውቃል ባይ ናቸው።
እኔ እንኳን አሁን ባለው ድባብ በማህበራዊም ሆነ በፖለቲካውም በኢኮኖሚው አዲስ ነገር አልጠብቅም። ምን የሚታይ ብሩህ ነገር የለም፣ መጠብቀውም ነገር የለም።
አሁን የሚታየው ድባብ ሲሉ ይችን ብቻ አብራሩ።
አሁን የሚታየው ድባብ ሲባል ያው ሁላችንም ኢትዮጵያውያን የምናውቃቸው ነገሮች አሉ። የፖለቲካ ሁኔታ ምን ይመስላል፣ ኢኮኖሚ ምን ይመስላል፣ ማህበራዊ ግንኙነታችን ከሚለው አንጻር ምንም አዲስ ነገርም የለም ለማለት ፈልጌ ነው።
በግል ህይወትስ ለምሳሌ የመጨረሻ ጥያቄ አደርገዋለሁ፣ እርስዎ አዲስ አመት ሲጀመር እንደ አዲስ አመት የሚያቀዱት ነገር አለ?
አዎ ሹር አቅዳለሁኝ። ያው የአገሪቷ ተጨባጭ ሁኔታ በግል ሁኔታ ላይም ተጽዕኖ ስላለው ብዙም አዲስ ነገር በእኔ ህይወት ላይም የሚከሰት ይኖራል ብዬ አልገመተም። ያው እንደተለመደው ከጆዳፍ እና የቆዘመ ላይፍ ይቀጥላል ብዬ አስባለሁ።
አዲስ አበባ ዩኒቨርሲቲ ተማሪ መሆኑን የገለጸው ወጣት በአዲሱ አመት ከመንግስትም ሆነ ከተቃዋሚዎቹ የሚጠብቀው ብዙ ነው።
ምኞቴ ምን መሰለው? ህዝቡን እንዴት እንደሚወዱት አሁን እነዛም 97 ላይ ታናል።
እነዛም ስትል እየተከስካ
ተቃዋሚዎቹ ለምሳሌ 97 ላይ ከፍተኛ የድምጽ ሲያገኙ እርስ በርስ ሲበላሉ አይተናል። እነዚህም ደግሞ ያድግ ማለት ገዢ ፓርቲ ማለት ነው። የራሳቸውን እንትን ነው እንጂ ህዝቡን እንደሚወዱ አያሳዩንም። ምክንያቱም ተቃዋሚዎቹም ህዝብ ናቸው። ስለዚህ ናቻቸለው ለምሳሌ ተቃዋሚዎችን ሲወዱ እኛን ወደዱ ማለት ነው። እነዛም ደግሞ ህዝብን የሚለውን ሰምተው የህዝብን አቻቸሩ አሁን ለምሳሌ 2007 ምርጫ ነበረ ያን አይተው ራሳቸውን አደራጅተው የህዝብን ድምጽ ለምሳሌ ይሄን ምርጫ ነው ያላምንበት ማላምንበት ምክንያት ምንድነው? አሁን አዲስ አበባ ውስጥ ካልመረጠው ማለት ከመረጠው ያልመረጠው ይበልጣል። ስለዚህ የኛውን አቋማቸውን አንድ አይነት ይሄን አጥንተው ወደ ህዝብ ከኛ ምን ይጠበቃል ብለው ራሳቸውን አይተው ለሚቀጥለው ምርጫ የህዝብን ድምጽ ቢያንስ ወደ ፓርላማ ገብተው የህዝብን ብሶት የሚያዳምጡበት ነገር ቢፈጥሩ ራሳቸውን መጀመሪያ ቢያቻችሉ አሪፍ ነው ላለው።
በሚቀጥለው አመት ወደ ዩኒቨርሲቲ የሚገባውና ክረምቱን በሊስትሮነት እያሳለፈ የሚገኘው ከበደ ፈቃዱም የሚመኘውን የሚጠብቀውን አጫውቶኛል።
በ2008 ይሄን ያክልም እንትን ብያልጠብቀው ምክንያቱም ከፈጣሪ የተሰጠን ምናልባት ፈጣሪ የነሳ እድሜ ያድግልን እንጂ ሰው አዲስ ዘመን ይለወጣል ማለት ራሱ ሲለውጠው ይሄ አዲስ አመት ሲገባ ንሳ ገብቶ ያለውን ህይወቱን ሲለውጥ ነው እንጂ አዲስ አመት ተለወጠ ማለት ይሄ ሰዎች እድሜያቸውን ለማስረዘም የሚባለው ነገር አለ እንጂ 2008 እግዚአብሔር ይመስገን መድኃኔዓለም የበጎ ነገር ያድርግልንና እኔ እንደኔ ያው መልካም ነገር እንደሆነ ነው ማስበው። አዲስ አመት ሲለውጥ አዲስ አመት አላማ ማይጂ በጥሩ ሁኔታ እንደማሳልፈው ነው እኔ አላማ ያለኝ።
እናም አዲስ አመት እየቀረበ የበዓሉ ድባብም ከወዲሁ እየደመቀ ነው። ምኞት ፍላጎቶች ሊገለጹ እቅዶች ይፋ ሊሆኑም ጊዜው ነው። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ።
ከናይጄሪያ ጋር በሚዋሰኑ የካሜሮን የድንበር ከተሞች ከሶስት ወራት በላይ ትምህርት ቤቶች ተዘግተው ቆይተው በትናንትናው ዕለት ትምህርት ሲጀመር የጸጥታ ስጋቱም ተመልሷል። የካሜሩን መንግሥት በትምህርት ቤቶች ዙሪያ ጸጥታውን ያጠናከረ ቢሆንም ወላጆች ለሕፃናት ልጆቻቸው በመስጋት ይዘዋቸው ወደ ሌሎች አካባቢዎች መኮብለልም መርጠዋል። ሞኪ ኤድዊን ኪንዴዜካ ከያውንዴ ያጠናቀረውን ዘገባ ሰለሞን አባተ ያቀርበዋል።
አህሜዱ ሙሳ ዛሬ ወደ ትምህርት ቤት ከተመለሱ ሚሊዮኖች የካሜሩን ሕፃናት አንዱ ነው። 16 ዓመቱ ነው። ይሁን እንጂ እርሱ በሚኖርባት ሞራ ከተማ ትምህርቱን መቀጠል እንደማይችል ነው የሚናገረው። ሞራ በናይጄሪያ አዋሳኝ ስፍራ ላይ የምትገኝ የአጥፍቶ ጠፊ የቦምብ ጥቃቶች የሚካሄዱባት ከተማ ነች። ብዙ ጊዜ በክረምቱ ዝግ ወራት ብዙ ሐሳብና ፍርሃት እንዳልነበረበት አህሚዱ ለኤድዊን ነግሮታል። ምክንያቱም ወላጆቹ ያውንዴ ይዘውት ሄደው ነበረ። ዋና ከተማይቱ ከዚያ የጭንቀትና የጥፋት አካባቢ በብዙ መቶ ኪሎ ሜትሮች ርቃ የምትገኝና ደህንነቷም የተሻለ ከተማ ነች። ለነገሩ ካሜሩን ከናይጄሪያ ጋር በምትዋሰንባቸው አካባቢዎች ውስጥ ተመልሰው ላለማስተማር ብዙ መምህራንም መወሰናቸውን የሀገሪቱ የመምህራን ማኅበር ፕሬዚደንት ቫለንታይን ታሜህ አስታውቀዋል።
አካባቢው ካሜሩን ነውና መምህራኑ ወደ የተመደቡባቸው ትምህርት ቤቶች እየሄዱ ሥራ እንዲጀምሩ እየጠየቅናቸው ነው። እንዲያም ሆኖ ታዲያ ወደ መንግሥቱም ይበልጥ በገነነ ድምፅ እየጮኸንን የአስተማሪዎቹን ደህንነት የመጠበቅ የሞራል ግዴታ አለበት።
የካሜሩን ፖሊስ በአካባቢው ተማሪዎቹን መምህራኑንና የወላጆቹንም ደህንነት እንዲሁም የትምህርት ቤቶቹን ጸጥታ ለመጠበቅ ሰፊ ዝግጅት እያደረገ መሆኑን ቃል አቀባዩ ንዚ አሞስ ታርላ ገልጸዋል። አይዟችሁ እያሉ ነው። ሰው ከፖሊስ ጋር ከተባበረ ሽብርተኞቹ ቀዳዳ አያገኙም ብለዋል የፖሊሱ ቃል አቀባይ ታርላ።
The very little ones must be accompanied to school, especially
እጅግ በጣም ትናንሾቹን በተለይ ወደ ትምህርት ቤት ለመጀመሪያ ጊዜ የሚገቡትን ሰው ይዟቸው ሊሄድ ይገባል። ለማያውቁት ሰው እቃዎቻቸውን እንዳይሰጡ፣ ከማያውቁት ሰው የሚበላና የሚጠጣ ነገር እንዳይቀበሉ፣ ከማያውቁት ሰው ምንም አይነት እርዳታ እንዳይወስዱ፣ ጠላፊዎችና የተለየ ተልእኮ ያላቸው ሰዎች እንዲያ ነው ልጆቹን የሚወስዷቸውና የሚሰውሯቸው። ልጆቹ ከመጥፎ ልጆች ወይም ሰዎች ጋር እንዳይገጥሙና እንዳይውሉ ወላጆች ሊያስተምሯቸው ይገባል። አዳዲስ ጓደኞች ሲያጋጥሟቸው እንዲያው ዝም ብለው ከመቀላቀላቸውና አብረው ከመሆናቸው በፊት በጣም እንዲጠነቀቁ ሁልጊዜ ሊነገራቸው ይገባል። ከሁሉም በላይ ደግሞ አንዳች አዲስ ነገር ወይም የሚጠረጥሩትን ነገር ካዩ ወዲያው ለፖሊስ እንዲያሳውቁ፣ የጸጥታ ኃይሎች ወዳጆቻቸው እንጂ ጠላቶቻቸው እንዳልሆኑ እንዲገነዘቡ ሊነገራቸው ይገባል።
ያለፈ ባለው ዓመት ውስጥ ካሜሩን ከናይጄሪያ ቦርኖ ግዛት ጋር በመትዋሰንባቸው ሰሜናዊ አካባቢዎች 7 ምርት ቤቶችን ለመዝጋት ተገደደች። ቦኮ ሐራምን ከአካባቢው ለማጥፋት በሚደረገው ህብረ ብሔራዊ ዘመቻ ውስጥ ካሜሩን በመሳተፏ ምክንያት እንደሚበቀላት የሽብሩ ቡድን በመዛቱ 100,000 የሚሆኑ ተማሪዎቿን ወደ ሌሎች አካባቢዎች አዛውራለች።
የምትከታተሉት የአሜሪካ ድምፅ ሬዲዮ በ1431 መካከለኛ ሞገድ የሚያስተላልፈውን የማክሰኞ ምሽት ዝግጅታችንን ነው። ተከታዩ ዘገባችን ጤና ነው። አዘጋጅና አቅራቢው ሰለሞን አባተ።
ጤና ይስጥልኝ የተከበራችሁ አድማጮች። ከቪኦኤ ጤና ፖሊዮ በምድረ አፍሪቃ ሳይታይ ዓመት ደፈነ ብለን በዚያን ሰሞን ብዙ ፈንድቀን ነበር። እንዳይመልሰውም ረግመነው ተለያየን። ዛሬ ከምዕራብ አፍሪቃ መርዶ መጣ። ማሊ ውስጥ አንድ ሰው ፖሊዮ ተገኘበት። ኢቦላ ከተጫረባትና በወረርሽኙ ሲታመሱ ከቆዩት 3 ሀገሮች አንዷ ከሆነችው ጊኒ ነው ያ የፖሊዮ ህመምተኛ ድንበር አቋርጦ ማሊ ገብቶ ተገኘ የተባለው። በማሊ ባለሥልጣናት መሠረት ማሊ የመጨረሻውን የፖሊዮ አጋጣሚ ካየች ወዲህ ነፃ ሆና 4 ዓመታትን አስቆጥራ ነበር። በሽታው በሁለቱም ሀገሮች ውስጥ እንዳይስፋፋ በእጅጉ እየሰጋ መሆኑን የዓለም የጤና ድርጅት ከማስጠንቀቂያ ጋር እየተናገረ ነው። 7 ሰዎችን አሳፍሮ ከቡርኪና ፋሶ የተነሳ አንድ የጤና አገልግሎት አይሮፕላን ከትናንት በስቲያ ምሽት ሴኔጎል የባህር ዳርቻዎች አቅራቢያ ጠፍቷል። የአነስተኛ ጀቱ ተልእኮ የጤና አገልግሎት የሚያስፈልጋቸውን ሰዎች ከአስቸጋሪ ቦታዎች ወደ ተሻለ አካባቢ መውሰድ ነበር። በጀቱ ውስጥ ከነበሩት ሰዎች 1 ሐኪም፣ 2 ነርሶችና 1 ፈረንሳዊ ታካሚ የሚገኙበት እንደነበር ሮይተርስ ዘግቧል። ከሴኔጎል ሲቪል አቪዬሽን ባለሥልጣን በተገኘ መረጃ መሠረት ይህ የግል ንብረት የሆነው ሴኔጎል ጄት ከቡርኪና ዋና ከተማ ኦዋጋዱጉ ከተነሳ በኋላ በሀገሬው ሰዓት ከምሽቱ 1 ሰዓት ወይም በአዲስ አበባ ሰዓት ከምሽቱ 4 ሰዓት አካባቢ ከመከታተያው ራዳር ቅኝት ተሰውሯል። ከሴኔጎል ዋና ከተማ ዳካር በስተ ምዕራብ 111 ኪሎ ሜትር ላይ ባሉ ውሃዎች ላይ የጠፋው ጄት ፍለጋ እንደቀጠለ ነው። 3 አይሮፕላኖችና 1 የባህር ኃይል መርከብ ትናንት ሙሉውን ቀን የአትላንቲክ ውቅያኖስን የአፍሪካ ዳርቻዎች ሲያስሱ ውለዋል። አፍሪካ ውስጥ ባህላዊ ወይም የሀገረሰብ የሚባለው ሕክምና በሰው ላይ የሚያደርሰውን ጉዳት ለመቆጣጠር የሚያስችሉ ሕጎች እንዲወጡ የዓለም የጤና ድርጅት WHO አሳስበዋል። WHO ይህንን መልእክቱን ያስተላለፈው 13ኛው የአፍሪካ የሀገረሰብ መድኃኒቶች ቀን ሲከበር ነው። ሪፖርተራችን ሞኪ ኤድዊን ኬንዜካ ካሜሩን ዋና ከተማ ያውንዴ ይገኛል። በያውንዴ ምባንኮሞ መንደር ከአፍሪካ ግዙፍ የሀገረሰብ ሕክምና ማዕከላት አንዱ ይገኛል። በዚህ የምባንኮሞ ማዕከል ውስጥ 15 የባህል መድኃኒተኞች በየቀኑ ከ30 እስከ 50 የሚሆኑ ህሙማንን ያያሉ። ባልደረባዬ ሞኪ ታዲያ ከህሙማኑ አንዱን ኸርማን ሀዲርን ጠጋ ብሎ አነጋገረ።
የአገረሰብ ሕክምናው ስቦኛል። ጥቂት መድኃኒቶችን ሞክሬ ረድቶኛል። መድኃኒቶቹን የምወስደው ለአባላዘር በሽታ ነው።
አፍሪካ ውስጥ በእንዲህ አይነት ሁኔታ የጤና ችግሮቹን የሚያስታምመው ሰው ብዛት 80% እንደሆነ የቅኝት ግምታዊ አሃዞች ይናገራሉ። ለነገሩ አፍሪካ ውስጥ ሆስፒታሎችና እንዲያውም አነስ ያሉትም ቢሆኑ የጤና ተቋማት የሚገኙት አንዱም እጅግ ተራርቀው ነው። ቢገኙም እጅግ በጣም ውድ ናቸው ወይም የሚበቃ ባለሙያ የላቸውም። በመሆኑም መቼም ዝም ብለው አይሞቱም። በቅርብ ያለውን አማራጭ መጠቀም የሚከፋ ውሳኔ አይደለም። የሀገረሰብ ሕክምና ወይም መድኃኒት በጥቅሉና በጭፍን መጥፎ ነው፣ እንዲቻ አድርጋችሁ እንዳትሞክሩት ባይባልም አስቡት፣ በክፉ ወይም ባላዋቂ እጅ ላይ የወደቀ መድኃኒትና ሕክምና። ስንት ሰው ነው እንዲህ አይነቱን መንገድ እየተከተለ የሚያልቀው? ቤትና መንደር ቁጠረው። ይህ የሀገረሰብ ሕክምና ዛሬ በብዙ አላዋቂዎች ተጨናንቋል ይላሉ የማኅፀን ሐኪሙ ዶክተር ኒክ ንጓንያም።
We are talking about the proper diagnosis, scientific diagnosis of a problem and then the management.
አግባብነት ስላለው ምርመራ ነው እየተነጋገርን ያለ ነው። ሳይንሳዊ በሆነ መንገድ ችግሩን አውቆ ማከም ማለቴ ነው። እነዚህን አሰራሮች የሚከተሉ ከሆነና ለዚህ ማረጋገጫ ካሳዩን እኛ ችግር የለብንም። ይሁን እንጂ ጥሩ ያልሆነ ነገር ሲደረግና ያለን አንድ ነገር ይሰራል ያድናል ከተባለ ሲሰራ ማየት ከዚያም ችግር እንደማስከትል ማረጋገጥ እንፈልጋለን።
ዶክተር ዴዋ ደግሞ የሀገረሰብ ሕክምናና መድኃኒት ወገን የሆኑ አበረታቹና ተሟጋቹ ናቸው። ካሜሩን ውስጥ ያለባቸው ችግር መቆጣጠሪያ ሕግ አለመኖሩ ነው ይላሉ።
We need a law which will regulate traditional medicine. You cannot find somebody 40 where there's no law.
የአገረሰቡን መድኃኒት የሚቆጣጠር ሕግ ያስፈልገናል። ሕግ በሌለበት ጥፋተኛን መያዝ ማግኘት አይቻልም። ሕግ በሌለበት አንድን ሰው አንተ ይህንን ማድረግ እዚህ ላይ መሰማራት አትችልም ማለት አይቻልም። ለዚህ ነው ይህ ሁሉ ምስቅልቅል ያለው። እናም እንደራሴዎቻችን ሙያችንን የሚመራ ሕግ እስኪያወጡልን እንዲሁ መነዛነዛችንን እንቀጥላለን።
የዓለም የጤና ድርጅት የአፍሪካ መርሃ ግብር ዳይሬክተር ዶክተር ማቺዲሶ ሞዬቲ ሰሞኑን ባወጡት ደብዳቤ ሀገሮች የሀገረሰብ ጤና ባለሙያዎችን የሚቆጣጠሩ ተቋሞቻቸውን እንዲያጠናክሩ አሳስበዋል። የሀገረሰብ መድኃኒቶችን ደህንነት፣ ፍቱንነትና አስተማማኝነት ለማረጋገጥ እንዲቻልም ተመራማሪዎች ከሀገረሰብ ሕክምና ባለሙያዎች ጋር አብረው እንዲሰሩም ሞየት ይጠይቀዋል። በሀገረሰብ ሕክምናና መድኃኒቶች ቅመማ ኢትዮጵያ እጅግ የሰፋና የተካበተ ሀብት ያላት አገር ነች፣ በሰውም በተፈጥሮም። የሀገረሰብ መድኃኒት አዋቂዎች ማኅበር ብዙ ዕድሜና ብዙም አባላት ያሉትም ተቋም ነው። የኢትዮጵያ የህብረተሰብ ጤና ኢንስቲትዩት በዘርፉ ምርምሮችን ያካሂዳል። የደብረ ብርሃን ዩኒቨርሲቲ በአንኮበር የምርምር ማዕከሉ ከእጽዋት አዳዲስ መድኃኒቶችን እየሠራ መሆኑን ይናገራል። ለመሆኑ የሀገረሰብ ሕክምና መከታተያና መቆጣጠሪያ ሥርዓትና ሕግጋት ኢትዮጵያ አሏት? ኢትዮጵያውያን ዛሬ ስለ መድኃኒት አዋቂ ምን ይላሉ? ሰፋ ባለ ዝግጅት ወጣ ገባውን ፈትሼ መልሱን ይዤለው መለሳለሁ። እንግዲህ ወደ መሰናበቻዬ ተቃረብኩ። ወደፊት ግን ይጀሎ ከመመለሳቸው ነጥቦች ጊዜ ቢያገኙም እርሶም እስከዚያው መልከት መልከት ቢያደርጓቸው ጠይቀውም ቢረዱ የማይጎዱትን ነጥቦች ላስታውሶ፣ በቅርቡ በዩናይትድ ስቴትስ የምግብና የመድኃኒት ባለሥልጣን FDA የይሁንታ ፍቃድ ስለተሰጠው የሴቶች የወሲብ ፍላጎት ማነቃቂያ ወይም አንዳንዶች የሴቶች ቫያግራ ይሉታል እውነቱን ማወቅ ይፈልጋሉ? እባኮ ሳያውቁ እንዳይጠቀሙት። ወንዶች የሚወስዱት ቫያግራ ወይም ሳያሊስ ወይም ላቪትራና ይህ የመንፈስ ማነቃቂያ መድኃኒት አንድ አይደሉም ይላሉ ባለሙያዎች። የወንድ የዘር ፍሬ ካንሰርን ወይም ፕሮስቴት ካንሰርን በምርመራ ማግኘት ብዙ ጊዜ አዳጋች ነው ይላሉ ባለሙያዎች። አሁን ግን ይህንን ሥራ ውሾች በተሳካ ሁኔታ ሳያከናውኑት አይቀርም። እነርሱ በሥራው ላይ ሊሰማሩ እንደሆነ ተሰምቷል። ይጠብቁ። ዝርዝር ያሉ መረጃዎችን አቀብሎታለሁ። በ82 ዓመት ዕድሜያቸው ኒውዮርክ በሚገኝ መኖሪያቸው ያረፉት ዶክተር ኦሊቨር ሳክስ ድንቅ የነርቭ ሐኪምና ተመራማሪ ኒውሮሎጂስት ነበሩ። የሞቱት ግን ባለፈው የካቲት ይፋ ባደረጉት የጉበት ካንሰር ሰበብ ነው። የአንጎላችንን ውስብስብ ተፈጥሮ፣ የአእምሯችንን ምጡቅነትና ድንቅነት በዕድሜ ልክ ምርምራቸው አጋልጠዋል። አዌክኒንግ መንቃት ወይም መባነን የሳክስ መጽሐፍ ነው። ደግሞም ሚስቱን ከባርኔጣው ጋር ያምታታው ሰውዬ The Man Who Mistook His Wife for a Hat የሚጠቀሱላቸው መጽሐፎቻቸው ናቸው። የራስዎን፣ የቤተሰቦን፣ የአካባቢውን ጤና፣ ንጽህናና ጽዳት ይጠብቁ። የጤናው ባለቤት እርሶ ራስዎ ብቻ ነዎት። ቢጠበቅ ለርሶ ቢከፋም በርሶ። የእጆችዎን ንጽህና እባክዎ ይጠብቁ። 20 ሰከንድ ለምትሆን ጊዜ ጆቾን በሳሙና በመታጠብ ተላላፊ በሽታዎችን እስከ 50 ከመቶ ማቆም እንደምችሉ ያውቃሉ? ጤና ይስጥልኝ። ለዛሬ ከቪኦኤ ጤና ሰለሞን አባተ ነኝ።
ሰለሞንን ለዘገባው እናመሰግናለን። አድማጮች፣ የምሽቱ ስርጭት በዚሁ ተጠናቋል። ያለፏችሁን ዝግጅቶች በድረገጻችን voanews.com/amharic ገብታችሁ መከታተል ትችላላችሁ። በፌስቡክና በትዊተርም ቪኦኤ አማሃሪክ ብላችሁ ተከተሉን። ከምሽቱ በሶስት ሰዓት ላይ በአጭር ሞገድ በ19 በ22ና በ25 ሜትር ባንዶች እንዲሁም በናይል ሳት በሚተላለፈው ስርጭት እንደገና እንገናኛለን። እስከዛው ፕሮግራሙን ከመራችልን ከጽዮን ግርማ ጋር በመሆን የምሰናበተው ሄኖክ ሰማግዜር ነኝ። መልካም ምሽት።
Wait your breath inside Zemana uletu Sit some over the Ababaye hoy, balinjero che, kumu batara, incha sabre, betis kusara, nkwan betina, yelengi mape, deja tala, wakwap sabote, wabal masipo, wabal kunari zifalna kare, wabal washite, anta masipo, sitay sultako, nkwan adresa, lagi sama.
This program has come to you from the Voice of America, Washington.